ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ጥቅምት 8 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
ቤተ መንግሥት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ። ጠቅላይ ሚኒስትር አብይ አህመድ
መጀመሪያ ስሜትን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድ። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጡ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት፣ ይሄ ለእነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው።
ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና ዜናዎች እናነባለን። የኢትዮጵያና የኤርትራ የውጭ ጉዳይ ሚኒስትሮች ሞቃዲሾን ከጎበኙ በኋላ በጋራ መግለጫ አውጥተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የኤርትራው አቻቸው ኦስማን ሳልህ መሐመድ ከሶማሊያ ሕዝብና አመራር ጋር መቆሙን እንደሚቀጥሉ ደግመው አረጋግጠዋል። የሶማሊያ ፌዴራል መንግስት የሀገሪቱን የረጅም ጊዜ ማገገምን ለማጎላበት በሚያደርገው ጥረት መላ ዓለም አቀፍ ማህበረሰብ ተባብሮ ፌዴራል መንግስቱን እንዲደግፍም ጥሪ አቅርበዋል። በሀገር ውስጥም ሆነ በውጭ ያሉት ባለድርሻዎች ሁሉ ለሀገሪቱ ሰላምና መረጋጋት እንዲሰሩ ሁለቱ ሚኒስትሮች ጥሪ አድርገዋል። ለሉዓላዊነት፣ ለግዛታዊ ክብርና ለፖለቲካዊ ነጻነት ያላቸው የጋራ እውቅና እንደተጠበቀ ሆኖ የክልሉን ጸጥታ ብልጽግናንና መረጋጋት ለማስጠበቅ ያላቸውን ቁርጠኛነት ባወጡት መግለጫ አስምረዋል።
ከአዲስ አበባ የተለያዩ አካባቢዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተወስደው የነበሩ ወጣቶች መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን ዛሬ አስታወቀ። ዛሬ የተለቀቁት 1174 ወጣቶች በቁጥጥር ስር የዋሉት ከጸጥታ ችግር ጋር ተያይዞ እንደነበረና የተሰጣቸውን ስልጠና ማጠናቀቃቸውን ኮሚሽኑ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ ገልጿል። ወጣቶቹ በጦር ላይ ለአንድ ወር ራስን ከወንጀል ስለማራቅና ተያያዥ ስልጠናዎችን ለመስጠት የተያዘውን የጊዜ ሰሌዳ ማጠናቀቃቸው፣ ወደ ቤተሰቦቻቸው እንዲቀላቀሉም የማጓጓዝ ሥራ መጀመሩም ተገልጿል። ወጣቶቹ ዛሬ እንደሚፈቱ ቀደም ሲል ገልጾ የነበረው ፌዴራል ፖሊስ ኮሚሽንም ሆነ የአዲስ አበባ ፖሊስ ለተባለው ስልጠና ወደ ጦር ላይ የተወሰዱት ወጣቶች ቁጥር 1204 እንደነበረ አስታውቆ ነበር።
በአዲስ አበባ ከተማ ሁከትና ብጥብጥ ለመፍጠር ወጣቶችን በማደራጀት ተጠርጥረዋል ሲል ፖሊስ ሶስት ሰዎችን ዛሬ ፍርድ ቤት አቀረበ። ፍርድ ቤቱ 7 ቀናት የምርመራ ጊዜ ሰጥቶ ተለዋጭ ቀጠሮ አድርጓል። መለስካቸው አመሃ ዝርዝሩን ልኳል።
ፖሊስ ጥቅምት 6 ቀን 2011 ዓ ም የያዛቸውን አቶ ሚካኤል መላክና አቶ ሄኖክ አክሊሉ የተባሉ ሰዎችን በተለያዩ የወንጀል ድርጊቶች ጠርጥሬያቸዋለሁ ብሎ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ እንደገለጸው ሁለቱ ተጠርጣሪዎች የአዲስ አበባ ወጣቶችን ሁከትና ብጥብጥ ለመፍጠር በተለያዩ ማኅበራዊ መገናኛ ዘዴዎች ሲቀሰቅሱና ሲያደራጁ እንደነበሩ፣ አዲስ አበባ ከተማን ከክልል የመጣ ሰው አይመራትም በማለት ቅስቀሳ በማድረግ ተሰማርተዋል በሚል ጥርጣሬ እንደያዛቸው ገልጸዋል። ፖሊስ በማከልም የተከሳሾችን ቃል እንደተቀበለ የወንጀል ድርጊቶቹን የፈጸሙባቸውንም ሞባይሎችንና ኮምፒውተሮቻቸውን እየመረመረ መሆኑን አስረድቶ 14 ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪ ጠበቆች የፖሊስን ጥያቄ በመቃወም ደንበኞቻቸው በወንጀል የሚያስጠረጥራቸውን ድርጊት አልፈጸሙም ብለዋል። ከጠበቆቹ አንዱ አቶ ዳማው አስፋው ለቪኦኤ እንዳስረዱትም ሐሳባቸውን የመግለጽም ሆነ የመደራጀት መብታቸው በሕገ መንግሥቱ የተከበረ ነው ብለዋል። ስለሆነም ተጠርጣሪዎቹ የዋስ መብታቸው ተጠብቆ ከእስር እንዲፈቱ ጠይቀዋል። ፖሊስ በበኩሉ የጠበቆቹን ጥያቄ ተቃውሞ ተጠርጣሪዎቹ ቢፈቱ መረጃ ሊያጠፉና የምስክሮችንም ሐሳብ ሊያስለውጡ ይችላሉ በማለት ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ለፖሊስ ተጨማሪ 7 ቀን የምርመራ ጊዜ በመፍቀድ ለጥቅምት 15 ቀን 2011 ተለዋጭ ቀጠሮ ሰጥቷል። ሁለተኛ ተጠርጣሪ አቶ ሄኖክ አክሊሉ የሕግ ባለሙያ ሲሆኑ ከወራት በፊት የሽብር ክስ ተመስርቶባቸው ጠበቃ ላጡ አያሌ ዜጎች በነጻ የጥብቅና አገልግሎት ሲሰጡ እንደነበሩ፣ ዛሬ ጠበቆች በዋስ እንዲፈቱ ለፍርድ ቤቱ አቤት ሲሉም ይህንኑ ሙያዊ መልካም ምግባራቸውን አንስተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባውም። በትግራይ ክልል እንደርታ ወረዳ የሚገኘው የኢታካ ጨርቃጨርቅ ፋብሪካ ዛሬ ተመርቆ መከፈቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የፋብሪካው ባለቤት ካልዞዲያ ግሩፕ የሚባለው የጣሊያን ኩባንያ ሲሆን በአሁኑ ጊዜ 22 ሚሊዮን ብር የሚገመት የጨርቃጨርቅ ምርት በየወሩ ለውጭ ገበያ እያቀረበ እንደሚገኝ ተገልጿል። የኢታካ ጨርቃጨርቅ ፋብሪካ ለ1100 ሠራተኞች ቋሚና ጊዜያዊ የሥራ ዕድል የፈጠረ ሲሆን በቀጣይም የሠራተኞችን ቁጥር ወደ 1500 ከፍ ለማድረግ እቅድ መያዙ ተጠቁመዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የገባበት ያልታወቀ የሳውዲ ተወላጅ ጋዜጠኛን በሚመለከት ከሳውዲ አረቢያና ከቱርክ ባለሥልጣኖች ጋር ስለተነጋገሩበትና ስለተደረገው ምርመራ ለፕሬዚዳንት ትራምፕ አስረድተዋል። አሜሪካ ይኖር የነበረው ጋዜጠኛ ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ውስጥ በሳውዲ ሰላዮች ተገድሏል ትላለች ቱርክ። የቱርክ መርማሪዎች በአንድ ሳምንት ውስጥ ለሁለተኛ ጊዜ ቆንስላውን በአዲስ መልክ ፈትሸው በአቅራቢያው ባለው የሳውዲ ቆንስላ መኖሪያ ቤትን ለዘጠኝ ሰዓታት ያህል ከፈተሹ በኋላ ነው ፖምፔዮ በዋይት ሀውስ ከፕሬዚዳንት ትራምፕ ጋር ተገናኝቶ የተናገሩት። ቆንስላው ባለፈው ማክሰኞ ወደ ሪያድ ሳይታሰብ ተመልሰዋል። ይሁንና ከፍተኛው የዩናይትድ ስቴትስ ዲፕሎማት ከሪያድ ሲነሱ የሳውዲ መሪዎች የራሳቸውን ምርመራ እስከሚያካሂዱበት ጊዜ ድረስ ስለ ጉዳዩ መነጋገር አይፈልጉም ብለዋል። የምርመራውን ውጤት ይፋ እናደርጋለን ማለታቸውንም ገልጸዋል። ሳውዲ አረቢያ ስለ ካሾጂ መጥፋት የማውቀው ነገር የለም ብላለች።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍጋኒስታን ውስጥ ኃይለኛ ናቸው የሚባሉት የፖሊስ አዛዥ ጀነራል አብዱራዛቅ እና ሌሎች ሁለት የደቡባዊ አፍጋኒስታን ከፍተኛ ባለሥልጣኖች በተኩስ ልውውጥ ወቅት ተገድለዋል። ጥቃቱ የተፈጸመው የዩናይትድ ስቴትስ ከፍተኛ ጀነራል ስካት ሚለር ክፍለ ሀገሪቱን እየጎበኙ በነበረበት ወቅት ነው። ጀነራል ሚለር ከካንዳሃር አስተዳዳሪና ከሌሎች የክፍለ ሀገሩ ባለሥልጣኖች ጋር ለመነጋገር በአስተዳዳሪው ቅጥር ግቢ ውስጥ የነበሩ ቢሆንም ጉዳት እንዳልደረሰባቸው ታውቋል። የአካባቢው ሚዲያ በገለጸው መሠረት ባለሥልጣኖቹ ከተነጋገሩ በኋላ ወደ ሄሊፖድ ባመሩበት ወቅት ነው ተኩሱ የተከፈተው። ሪዛክ ከታሊባን ከተሰነዘሩባቸው በርካታ የመግደል ሙከራዎች ቀደም ሲልም ተርፈው ነበር። ከእርሳቸው ሌላ የስለላ አገልግሎት ኃላፊ ዛሬ በተከፈተባቸው ጥቃት ተገድለዋል። የካንዳሃር ክፍለ ሀገር አስተዳዳሪ በከባዱ ቆስለዋል ተብሏል። ሁለት አሜሪካውያን፣ አንዱ ወታደር ነው፣ በጥቃቱ ቆስለዋል። አንድ የአካባቢው ፎቶግራፍ አንሺ በዚህ ጥቃት ተገድሏል። ታሊባን ዛሬ ለጥቃቱ ኃላፊነት በመውሰድ የጥቃቱ ኢላማዎች ጀነራል ራዛክና አሜሪካዊው ጀነራል ሚለር እንደነበሩ ገልጿል። ጥቃቱን ያካሄዱት ሰርጎ ገቦች ናቸው ብሏል።
የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በቻይናና በዩናይትድ ስቴትስ መካከል የከፍተኛ ደረጃ ግንኙነት ማድረግ ካልታሰበ ግጭት ያድናል ሲሉ ለቻይናው አቻቸው ተናግረዋል። ማቲስ የቻይናው መከላከያ ሚኒስትር ወይ ፌንግ ጋር የተነጋገሩት ሲንጋፖር በሚካሄደው የእስያ ሀገሮች የጸጥታ ጉባኤ ጎን ነው። የዩናይትድ ስቴትስ ባለሥልጣኖች ከስብሰባ በኋላ ሲናገሩ ከቻይና ጋር ያለው ወታደራዊ ግንኙነት የተረጋጋ ይመስላል ብለዋል። አዲስ ስምምነት ግን አልተደረገም። በዋሽንግተንና በቤዥንግ መካከል ያለው ወታደራዊ ግንኙነት ከቅርብ ጊዜያት ወዲህ በተከሰተው የንግድ ጦርነት የቻይና ወታደራዊ ኃይል ከሩሲያ የጦር መሳሪያ በመግዛቱ አሜሪካ ማዕቀብ በመጣሏ ቻይና በደቡብ ቻይና ባህር ላይ ወታደራዊ ናቁጣዎችን በመመስረቷ ምክንያት ሻክሮ ቆይቷል።
ወደ ዩናይትድ ስቴትስ እያመሩ ያሉትን ብዙ ቁጥር ያላቸው የማዕከላዊ አፍሪካ ፍልሰተኞችን ሜክሲኮ ካላቆመች በስተቀር ከሀገሪቱ ጋር የሚዋሰነውን ድንበሬን እዘጋለሁ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ዝተዋል። ፕሬዚደንቱ ዛሬ ማለዳ በትዊተር ባስተላለፉት መልእክት ፍልሰተኞቹ በዩናይትድ ስቴትስ ላይ የሚያደርሱትን ወረራ ዲሞክራቶች እየመሩ ነው ሲሉም ከሰዋል። አያይዘውም ሜክሲኮ በዩናይትድ ስቴትስ ላይ የሚደረገውን ወረራ ካላቆመች ለማዕከላዊ አሜሪካ ሀገሮች የሚሰጠውን ገንዘብ ሁሉ አቆማለሁ ብለዋል ፕሬዚደንት ትራምፕ። ትራምፕ ዛቻውን ያሰሙት በብዙ ሺህ የሚቆጠሩ የሆንዱራስ ተወላጆች ስደተኞች ዩናይትድ ስቴትስ እንገባለን በሚል ተስፋ በጓቴማላ በኩል ሜክሲኮ ከደረሱ በኋላ ነው። ፍልሰተኞቹ ከአካባቢያቸው የወጡት ድህነትንና ግጭትን ሸሽተው ነው። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 8 2011 ዓ ም ምሽት ፕሮግራም ነው።
የሲቪሉ ማኅበረሰብ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ያላቸው ቦታና ሚና
ማውራት ያለብን የሲቪል ማህበራት ምን አይነት ሚና ሊኖራቸው ይችላል በሽግግር ወቅት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ውስጥ የሲቪል ማህበራት ምን አይነት ሚና ሊኖራቸው ይገባል የሚል ነው። እንደውም እንደኔ አሁን በኢትዮጵያ የተደራጁ ሲቪል ማህበራት እንዳለመኖራቸው መጠን ሲቪል ማህበራት በሌሉበት ሁኔታ እንዴት ወደ ዲሞክራሲ መሸጋገር አለብን የሚል ራሱ ውይይት ማድረግ ያስፈልጋል።
አዲስ አበባ በውይይቱ ላይ መሪ ሐሳቦችን በመስጠት ከተሳተፉት መካከል የኢንተርኔት ላይ ጻፊው በፈቃዱ ኃይሉን የአዲስ አበባ ዘጋቢያችን መለስካቸው አመሃ አነጋግሯል።
በምሽቱ ዘገባችን ይዘነዋል። The reason for life, what they believe, የሕይወት ዓላማ የሚኖርለት ምክንያት የሚለው መጽሐፍ ደራሲ የምሽቱ የባህልና ማኅበረሰብ እንግዳ ዶክተር ዋልተ ንጉሥ ዳርጌ።
ከህይወት ቅፍቅር ይዞኛል ብል በቃ ደስ ይላል። እያንዳንዷን ቀን የምወደው ነገር እያደረግኩ ማሳለፍ እወዳለሁ። ይህ ነዋ ህይወት እኮ ኃላፊ ናት። ስለዚህ እያንዳንዷን ቀን አጣጥመ ስታሳልፈው ህይወት ትርጉም እያገኘ ይመጣል። በዛ ልኩ ደግሞ ግዴለሽ ከሆንክ ደግሞ ነገ የሚባለው ነገር አይኖርም ዛሬ ካልተዘጋጀህልን።
የአራት የዓለማችን ታላላቅ የፊዚክስ፣ የስነ ልቦና፣ የፍልስፍና፣ የስነ ጽሑፍ ሰዎች ህይወት፣ ፍልስፍናና እምነት በሚመረምረው መጽሐፍ ዙሪያ ከተሰናዳ ወግ የተወሰደ ነው። በምሽቱ ይዘነዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ባለፈው ሳምንት ለደሞዝና ለጥቅማጥቅም ጥያቄ ወደ ቤተ መንግስት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ገልጸዋል። የወታደሮቹ ሐሳብ ክፋት ይኑርበት አይኑረው ስለማናውቅ ብልሹ ሁኔታ ሳይፈጠር ሁኔታው በዘዴ መፈታቱን ተናግረዋል። ከቀበሌ ጀምሮ እስከ ከፍተኛ ካቢኔ ድረስ ያለው ተቋም ብቃት አነስተኛ መሆኑን በዛሬው ንግግራቸው የገለጹት ጠቅላይ ሚኒስትር አብይ ችግር የፈጠረውን ጭንቅላት ችግር ፈቺ ማድረግ ቀላል አይደለም ብለዋል። በሰሞኑ ፕሬዚደንት ሙላቱ ተሾመ የፓርላማ የዘንድሮ ስራ የመክፈቻ ንግግር ዙሪያ ከአባላቱ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ በሰጡበት በዛሬው ንግግራቸው ግድያዎችን፣ የዜጎች መፈናቀልን፣ የደሞዝ ጭማሪና የበጀት ምደባን አስመልክቶ ለተነሱ ማብራሪያዎች ሰጥቷል። ጽዮን ግርማ ዝርዝሩን ይዛለች።
ከ11 ቀናት በፊት መስከረም 28 2011 ዓ ም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች መክፈቻ ላይ የተሰማውን የፕሬዚዳንት ሙላቱ ተሾመን ንግግር ተንተርሶ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያን የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው መካከል ረቡዕ መስከረም 30 2011 ዓ ም በቤተ መንግስት ስለነበረው የመከላከያ ሰራዊት አባላት ጉዳይ አብራርተዋል። ጠቅላይ ሚኒስትሩ የደሞዝና የጥቅማጥቅም ጥያቄ ይዘው ቤተ መንግስት ከነትጥቃቸው የሄዱት አባላቱ 5ና 10 በሚሆኑ ሰዎች ለከፋ ዓላማ ተቀስቅሰው የሄዱ እንደነበሩ ጥቆማ ሰጥተዋል። የወታደሮቹ አመጣጥ ህገ መንግስቱን የጣሰ ብቻ ሳይሆን የተጀመረውን ለውጥ ለማደናቀፍ ያለመና በክፉ ሐሳብ የተሞላ ነበር ብለውታል። ይህ ከታወቀ በኋላ በተኩስ በታገዘ እርምጃ ቢወሰድ ውጤቱ የከፋ ስለሚሆን አጠቃላይ ሁኔታውን መርምሮ በሳል እርምጃን በመውሰድና ቁጣን በማብረድ የወቅቱን ችግር በዘዴ መፍታት እንደተቻለም ገልጸዋል። ጠቅላይ ሚኒስትሩ
መጀመሪያ ስሜትን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጡ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት ይሄ ለነሱም ደነገርኳቸው አደገኛ የሚሆነው ባጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀር ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው ሰጣሁት እዛን ቀን ውስጤ ድብን ርር ይያለ ማለት ነው።
ይህንን አደረኩ ያሉበትን ምክንያት አያይዘው ገልጸውታል።
ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀር ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛው የተካለፈ በኋላ ወይኔ አመለጠን ሳንገለው የሚባሉች ነበር። አቃለን አንመልከተው ወይም እንደነበረውን ጫፍ ልቅ እንደፍጥጥ እንሰርና ጸረ ዲሞክራት መንግስት እንሆን አይችለን ዋጋ ከፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ ነው። ፈተናው ደግሞ ይበረታው ከውስጥ ነው የማይነገር የማይዘረዘር ማለት ነው።
ጠቅላይ ሚኒስትሩ የወታደሮቹን ሁኔታ ለማብራራት የተንደረደሩበት ምላሽ የተነሳው የተቋማዊ አቅምን በተመለከተ ለተነሳ ጥያቄ ምላሽ ሲሰጡ ነው። በኢትዮጵያ በቀበሌ አካባቢ ያሉ የታችኛው እርከን ፈርሰዋል ለሚለው ጥያቄ ቀበሌ ብቻ ሳይሆን ከላይ ጀምሮ ተቋማዊ ብቃት ማነስ እንዳለ አረጋግጠዋል።
ከላይ ጀምሮ መንግስት ባቀደው ልክ እያንዳንዱ መሪ ሰርቶ ማስፈጸም ወደሚችልበት ተቋማዊ ብቃት አላደገም። ከላይ እስከ ታች በስድስት ወር ውስጥ ጠንካራ ቁመና ያለው ተቋም መፍጠር የሚችል ሀገር ለመኖር እርግጠኛ ባልሆንም እንደዚህ ቀላል ከሆነ ኢትዮጵያ ውስጥ እስከዛሬ ደሃ መሆን መለመን ባላስፈለገ ነበር። ሌላውን ተውትና የቀበሌውን ተውና ትናንትና ወዲያ ጸደቃችሁት ካቢኔ 20 ሚኒስትር ማጽደቅ በራሱ የነበረው ጭቅጭቅና ፈተና በጣም ከባድ።
ሰዎች የተለያየ ፍላጎት እንዳላቸው የተናገሩት ጠቅላይ ሚኒስትሩ ነገሮች አስተያየት እንደመስጠት ቀላል እንዳልሆኑም ይናገራሉ።
አሁን ያለው የኢትዮጵያ ህገ መንግስትና ጠቅላይ ሚኒስትር በቀጥታ በህዝብ ድምጽ ይመረጥ አይደለም። በቀጥታ በህዝብ ተመርጦ እንደ ፕሬዝዳንት የራሱ ካቢኔ ከፈለገበት ቦታ ፒክ አድርጎ ይፈጥር አይደለም፣ በድርድር ነው ከፓርቲዎች ጋር። በአንድ ጀንበር ለውጥ ማምጣት የምንችል መስሎት የሚያስብ ሰው በጣም ስቷል። አስቸጋሪ ንትርኮችና ድርድሮች ያስፈልጋሉ። አንዱን ወገን አንተ አያስፈልግህም አይገባህም ሂድ ወዲያ ብለን ደግሞ ደፍጠን ከሄድን ተመልሰን ትናንትና ውስጥ እንገባለን። በተቻለ መጠን የሁሉንም ግሩፕ ስሜት የሁሉንም ሀሳብ ስሜት አጥፎ ተያይዞ ለመሄድ ትሬድ ኦፍ አለ ማለት ነው። እየፈለግን የምናጣው ነገር አለ ማለት ነው። እንደምንናገረው እንደምንተቸው ቀላል አይደለም። 20 ሰው መምረጥ እያለ ቀበሌ ሲደርስ ምን ያክል ችግር እንዳለው ማሰብ ጥሩ። ምክንያቱም ለውጥ ልክ እንደ አንድ ዛፍ ከዚህ ጋር ነቅለን እዚህ ጋር የምንተክለው ጉዳይ አይደለም። ለውጥ በተፈለገው ፍጥነትና ጥራት እንዳይሄድ የሚያደርገው ውጫዊ ፋክተር ብቻ አይደለም፣ ውስጣዊ ፋክተር ነው። ያካሄድነው ሪቮሉሽን አይደለም።
ችግሩን ለመፍታት ብቃት ያለው አመራርና ተቋማዊ አሰራር ለመገንባት እንደሚሰራም ገልጸዋል። አዲስ የተዋቀረው ካቢኔም ከዚህ አንጻር ከስልጠና ጀምሮ በርካታ ስራዎችን ለመስራት እንደታቀደ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሌላው ማብራሪያ የሰጡበት ጥያቄ በሀገሪቱ በሰላምና ጸጥታ ጉዳይ፣ በተለያየ ቦታ ስለሚከሰተው ግድያ፣ የዜጎች መፈናቀልና ህግ ማስከበርን መሰረት አድርገው ለተነሱ ጥያቄዎች ነው።
ባለፉት 2-3 ዓመታት ኢትዮጵያ ውስጥ ሲያጋጥም የነበረው መፈናቀል፣ ግድያ፣ የዜጎች ጉስቁልና፣ በሰላም ወጥተው በሰላም መግባት አለመቻል እጅግ በጣም አስነዋሪ፣ ወገን በወገኑ ላይ ጭካኔ ያሳየበትና ኢትዮጵያ እንደ ሀገር እንዲሁም ህዝቦቿ የተፈተኑበት ከዚህ ለመውጣት የሁላችንም ርብርብ የሚጠይቅ እጅግ አስከፊና አሳፋይ ተግባር መሆኑን በተደጋጋሚ ስናነሳ ቆይተናል። በኢትዮጵያ ውስጥ ታይቶ በማይታወቅ ደረጃ ዜጎች በራሳቸው ወገን ላይ በዚያ ልክ ጨክነው መፈናቀል፣ ግድያ፣ ዘረፋ ያካሄዱበት ሁኔታ በሚቀጥሉት ዘመናትም በታሪካችን ውስጥ እንደ ጥቁር ጠባሳ የሚታይ ይሆናል።
ግድያው ዝም ብሎ በዘፈቀደ ወይም ሰዎች በግልፍተኝነት ተነሳስተው የፈጠሩት ሳይሆን ከጀርባው ሌላ ዓላማን ያዘለ ነው ብለውታል።
ይህ ሀሳብ ተራ ወንጀል አይደለም፣ የተቀናጀ የፖለቲካ ዓላማ ያለው
ሀገርን በማስጨነቅ ህዝብን በማሸበር ያለው ሁኔታ ለመቀየር ታቅዶ ታልሞ ሰው አደራጅተው ፋይናንስ በመደገፍ ሲሰራ የቆየ ተግባር።
ይህም ሆኖ ግን የተሰራው ወንጀል የዘር ማጥፋት ነው የሚል ስያሜ ከተሰጠው ለሌላ ዓላማ የተነሱ አጥፊዎችን ከመጥቀም ውጪ የሚፈይደው ነገር አይኖርም ብለውታል። ስርዓት አልበኝነት የወቅቱ የሀገሪቱ ፈተና እንደሆነም ተናግረዋል ጠቅላይ ሚኒስትር አብይ።
ስርዓት አልበኝነት በጣም በከፍተኛ ጥንቃቄ ማየት የሚገባን ጉዳይ ይሆናል። ይህን ከማድረግ አንጻር ባለፉት 6 ወራት መንግስት በ3 ከፍሎ የሰላሙን ሁኔታ ለማየት ሞክሯል። አንደኛው ግጭት ማስቆም ነው። እዚህም እዚያም በተጠና ሁኔታ ታስቦበት ማንና ማንን ብናጋጭ ነገሩ ሊባባስ ይችላል ተብሎ በእቅድ በጥናት ስለሚሰራ እነዛን ግጭቶች ሲያጋጥሙ ቶሎ የማክሸፍ የማስቆም ስራ ነው። ሁለተኛው እንደ መንግስት እየሰራን ያለነው እምቅ የግጭት አቅም ያላቸውን ኤሪያዎች ለይቶ መከላከል ነው። ፖቴንሻል የግጭት ሁኔታ የሚታይባቸውን ከባቢዎች እና ግጭቶች ማምከን ነው። ይሄም ጎልቶ ወጥቶ ህዝብ ጋር ሳይደርስ የመከኑ ግን ብዙ የታሰበላቸው የታቀደላቸው የግጭት ህልሞች ቅዶች ነበሩ። ሶስተኛው ዘላቂ ሰላም ማስፈን ነው። ዘላቂ ሰላም ማስፈን የሚያስፈልግበት ምክንያት ሰው ገዝቶ ሸጦ ወጥቶ ለመግባት ምንም ችግር እንደማያጋጥመው የሰላም ስሜት ሲሰማው ማለት ነው። ያን ኢትዮጵያ ውስጥ ማምጣት ይኖርብናል። ያን ለማምጣት ዋናው የሰላሙ ባለቤት እና ዘብ የሆነው ራሱ ህዝቡ ነው።
ጠቅላይ ሚኒስትሩ አያይዘው መንግስት ህግን ለማስከበር እስካሁን የእስር እርምጃ መውሰዱን አብራርተዋል። የግልና የመንግስት መገናኛ ብዙሃን አዘጋገብ ሁኔታ፣ ስለ ጋዜጠኞች፣ ማህበራዊ ሚዲያም በተመለከተም ማብራሪያ ሰጥተዋል። የደሞዝ ጭማሪ፣ የበጀት ምደባና የዋጋ ግሽበትንም በተመለከተ አንስተዋል። አድማጮች፣ በጠቅላይ ሚኒስትሩ ምላሽ ላይ የባለሙያዎችን አስተያየት ይዘን እንመለሳለን።
በሌላ በኩል ከአዲስ አበባ የተለያዩ አካባቢዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተወስደው የነበሩ ወጣቶች መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን ዛሬ አስታውቋል። ዛሬ የተለቀቁት 1174 ወጣቶች በቁጥጥር ስር የዋሉት ከጸጥታ ችግር ጋር ተያይዞ እንደነበርና የተሰጣቸውን ስልጠና ማጠናቀቃቸውን ኮሚሽኑ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ ገልጿል። ወጣቶቹ ዛሬ እንደሚፈቱ ቀደም ሲል ገልጾ የነበረው ፌዴራል ፖሊስም ሆነ የአዲስ አበባ ፖሊስ ለተባለው ስልጠና ወደ ጦር ላይ የተወሰዱት ወጣቶች ቁጥር 1204 እንደነበረ ቀደም ሲል አስታውቆ ነበር። ጠቅላይ ሚኒስትር አብይ አህመድ ዛሬ ለፓርላማው በተናገሩበት ወቅት የእነዚሁኑ ወጣቶች ጉዳይም አንስተው ነበር። ወደ ጽዮን ልመልሳችሁ።
በአዲስ አበባ ከተማ ከመስከረም 2-8 ድረስ ባለው ጊዜያት ከተለያዩ ቦታዎች ታስረው ወደ ጦላይ ወታደራዊ ካምፕ ተወስደው የነበሩት ወጣቶች በዛሬው ዕለት መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ኮማንደር ፋሲካ ፋንታ 1174 የሚሆኑ ወጣቶች ዛሬ መለቀቃቸውን ገልጸው ከነዚህ ውስጥ 30 የሚሆኑት በማህበራዊ ችግር ምክንያት ቀደም ሲል የወጡ ናቸው ብለዋል። እንደ ሀገር ውስጥ መገናኛ ብዙሃን ዘገባ ተጠርጣሪዎቹ ዛሬ ተለቀው በተሽከርካሪዎች ወደ አዲስ አበባ ተመልሰዋል ብለዋል። እነዚህ ወጣቶች ከእስር እንዲለቀቁ ለሶስት ቀናት በማህበራዊ ሚዲያ ዘመቻ መደረጉን የዓለም አቀፉ የሰብአዊ መብት ተቋማት ድርጅት አምነስቲ ኢንተርናሽናል እስሩ ህገ ወጥ ነው ማለቱን ጠቅሰን ከትላንት ወዲያ መዘገባችን ይታወሳል። ጦላይ የሚገኙ ወጣቶችን በተመለከተ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልና የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ቁጥራቸው 1204 ነው ሲሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በዛሬው ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ጠቅላይ ሚኒስትር አብይ በበኩላቸው ስለነዚህ ወጣቶች ማብራሪያ ሰጥተዋል። የነበሩትን ቅሬታዎች የተቃዋሚ የፖለቲካ ፓርቲዎችም ይህንን ማንሳታቸውን፣ በእስር ላይ የሚገኙ ወጣቶችን ቢሮ ድረስ አስጠርተው ማነጋገራቸውን፣ የፖሊስንም ሪፖርት መመልከታቸውን ገልጸዋል። አያይዘውም በፖሊስ በኩል ምንም አይነት ስህተት የለም፣ ሁሉም ወጣቶች ወንጀለኛ ናቸው ብለው እንደማያምኑም ተናግረዋል።
የተያዙ ሰዎች ሁሉም ወንጀለኛ ናቸው፣ አንድም ሰው ወንጀል የሌለበት የለም፣ አጣርተን ነው የያዝነው የሚል ትምክህት ነው የለኝም። ምክንያቱም ያለንን ሲስተም እናውቀዋለን። ያለን ሲስተም አጥርቶ የመያዝ ብቃቱ የደከመ ብቻ ሳይሆን ልምምዱም አናሳ ስለሆነ ደምሮ የሆኑ ሰዎች ይዞ ሊሆን ይችላል። እነዛ ሰዎች መጥተው ካነጋገሩኝና መረጃ ካገኘው በኋላ ታንጀብል የሆነ የተረጋገጠ ማስረጃ ያለባቸው ሰዎች ለፍርድ እንዲቀርቡ፣ አብዛኛው ግን ሳያቅ በስሜት ትናንሽ ብሮሱ የተቀላቀለው ደግሞ የተወሰነ ስልጣን ተሰጥቶት እንዲለቀቅ ነበር አቅጣጫ የተቀመጠው። በዚህ ሂደት ውስጥ የተጎዱ ወጣቶች ካላግባብ የታሰሩ ወጣቶች 10 150 ካሉ የለውጥ አካል አድርገው ማሰብ አለባቸው። በየቀኑ በህይወታችን ተወራርደን ነው ለውጥ እየመረን ያለነው። አልጋ ባልጋ የሆነ ጉዞ አይደለም ለውጥ። በየቀኑ በመናደርገው እንቅስቃሴ ከውስጥም ከውጭም አደገኛ ሁኔታዎች ያጋጠሙን፣ ህይወታችንን ጭምር ቢሆን ሰጥተን ለውጡን ማስቀጠልና የኢትዮጵያን አንድነት ማረጋጋት አለብን በሚል ሐሳቤ ነው የሚሰራው። ይሄን አውቆ ወጣቱ የተቀበለው መከራ የተቀበለው ችግር ካለ ለለውጡ የከፈለው ዋጋ አድርጎ ማሰብ አለበት።
ጠቅላይ ሚኒስትር አብይ አህመድ ባለፉት 4 ወራት ብቻ ከ1700 ሰዎች በላይ በቁጥጥር ስር እንደዋሉ ጠቁመው ከነዚህ ውስጥ ከ1000 በላይ የሚሆኑት በደቡብ ክልልና ሐዋሳ፣ ከ300 በላይ ደግሞ በቡራዩ መሆናቸውን ተናግረዋል። ከ80 በላይ በአዲስ አበባ እንዲሁም በሌሎች አካባቢዎች ላይ በወንጀል ድርጊት ላይ ተሰማርተው የነበሩ ሰዎች በቁጥጥር ስር መዋላቸውንም ጠቅላይ ሚኒስትር አብይ በዛሬው ዕለት ተናግረዋል። መንግስት በአሁኑ ወቅት ባቀዳቸው ስራዎች ወጣቱን በስፋት ተጠቃሚ ለማድረግም እየሰራ መሆኑን ገልጸዋል።
በሰሞኑ የፓርላማው ስራ በዛሬው የጠቅላይ ሚኒስትሩ ንግግርና ማብራሪያ ላይ ተጨማሪ ማብራሪያዎችንና ትንታኔዎችን ከመንግስትም ከመንግስት ውጭም ካሉ ባለሙያዎችና ባለስልጣናት እንደዚሁም ከእናንተው ከአድማጮቻችን ተሳትፎ ጋር እያያዝን ሰሞኑን እንመለሳለን። ጽዮንን አመሰግናለሁ ለዘገባዎቹ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ አሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበር ቁጥራቸው 350 እንደሚሆን የተናገሩት እነዚህ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር መሆኑን አመልክተዋል። ስለ ጉዳዩ የጠየቀው የጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። የዩኤንኤችሲአር የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው በፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ገልጸዋል። መስታወት አረጋው ሁሉንም አነጋግራ ተከታዩን ዘገባ ልካለች።
በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 ዓመታት በላይ ኖረናል። 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸውና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተኞች ስማቸው በግልጽ እንዲነገር አይፈልጉም።
ከ91 ደርግ በሚፈርስ ጊዜ ከዛ አሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎችም ሲቪሎች አሉ። እኛ ደግሞ በፊት በነበረው ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን። እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። እዚሁ ከመሞት መሰረት በሚል ሀሳብ ይህን ያህል አመት እዚሁ እየወለድን ልጆቻችን ደግሞ ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። ሀገሪቱ ውስጥ ምንም አይነት ስራ መስራት አይቻልም ዜጋ ካልሆነ በስተቀር። እኛም ሀገራችን ላይ ገብተን የሀገራችንን ውሃ ጠጥተን ብንሞትም ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትን። ዩኤንኤችሲአር የጅቡቲ ቅርንጫፍ ለኤምባሲ ለኢትዮጵያ ኤምባሲ ሁሉ ጽፈናል፣ ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን።
ስንት ትሆናላችሁ? በአጠቃላይ
ወደ 350 አካባቢ እንሆናለን ማለት ነው ከነቤተሰባችን። 28 ዓመት ይኖራለ። ከዛ እንደ የደረጃው እንደነገርኩሽ
ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የ20 ዓመት ልጅ አድርሰዋል።
አሁን የመጣሁት እና ከጓደኞች ጋራ እኔ በ1991 ምትበት ግንቦት ወር ነው የመጣሁት በኢትዮጵያ 83 ይኸው 28 ዓመት ነው የኖርኩት።
በምን ምክንያት ነው ከኢትዮጵያ የወጡት?
በዛ ሰዓት እንግዲህ ያው የጦር አባል ነበርንኛ ጦር ግንባር ነው ነበር ነው የመንግስት ለውጥ ተደረገ። የመንግስት ለውጥ በሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግባት አጋጣሚ ነው እድሉ የነበረን። ሌላ ምርጫ አልነበረንም፣ መንገዶችን ዝግ ነበሩ። ከዚያ በኋላም ደግሞ ወደ ኢትዮጵያ ተመልሰን መሄድ አጋጣሚውን አላገኘንም። ሌላ ችግር ውስጥ ከመግባት ብዙ መቆየትና በህይወት መኖር ይሻል ምለው ቆያ ነው።
ሌላዋ ስደተኛ በአል አዴም የስደተኛ መጠለያ ውስጥ ከ25 ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል።
ጥያቄያችን አንድና አንድ ነው። መግቢያ የለን፣ ቤተሰቦች አልቀዋል፣ ቤተሰብ የለም፣ ልጆች አፍርተናል፣ የልጅ ልጅም አይተናል፣ መውደቂያ የለንም፣ ለአንድ ቀን የሚያስተናግደንም የለን። እስካሁን 28 ዓመት አስቀምጣችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን፣ መጠለያ ይሰራለን፣ መቋቋሚያችንን ስጡን፣ የራሳችንን ማረፊያ እና መቋቋሚያችንን ከፈጡ እኛ ነገም እለት ቢያነሱን ሀገራችን ገብተን ከወገኖቻችን ጋር ለመቀላቀል ዝግጁ ነን። ጥያቄያችን መጠለያ ይሰጠን ነው።
ቤተሰብ መስርተዋል?
በጣም 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 የልጅ ልጅ አይቻለሁ። የልጅ ልጅ
እዚሁ መጠለያ ውስጥ
የልጅ ልጅ ያውም ልጄ አለች አጠገቤ። ሁለት ልጆች ነው የወለደችው። የወለድኳት ልጄ ያ አባት ረዳትን የሆኝ ከእግዚአብሔር ጋር ይኸው ይህንን ችግር እየገፋን ነው።
ኑሯችሁ ምን ይመስላል በዚህ በካምፕ ውስጥ?
ያው ኢትዮጵያዊ ስለሆንን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው። 9 ኪሎ ዱቄት ግማሽ ሌትር የምንሆን ዘይት በወር ይገርምሻል፣ በእውነት ነው የምልሽ፣ የጨለማ ነው። አንድ ሳሙና ለወር፣ አንድ የሻይ ብርጭቆ ስኳር ወር። ግን ኢትዮጵያዊ ስለሆንን ጎበዞች ስለሆንን እጃችንን ስላልሰጥን እየተደጋገፍን የራሳችንን እየተፍጨረጨር ነው እንጂ እነሱ የሚሰጡንም አታዩ። አሁን ግን ይብቃን ስደት።
በመጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጪ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበትና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች።
እኔ ህጋዊ ሰው ሆኜ አላውቅም። ያን ተወላጆች እንኳን ህጋዊ ሰዎች ነበሩ፣ በሀገራቸው መታወቂያ ኖሯቸው በስፋት የሚኖሩ ሰዎች ናቸው። እኔ ግን ህጋዊ ሰው ለመሆን እንኳን ባላን ፈልገዋል። ኦልሞስት 25 ዓመት ሊሙ ላይ ነው እና እስካሁን የምኖሩ ሪፊውጂ ካርድ ነው። ሌሎችን ቋንቋ መናገር ይዘ ልጅ ማለት የምንም የሚያመጣው ለውጥ የለም። እድረኛ ስደተኛ ነሽ።
ልጆችሽ ስጣቸው ምንድን ነው?
እነሱም አሁን ወንድ ልጅም ሴቷ ልጅም አሁን ገና ትምህርት ጀምረዋል። እሱ አንደኛ ነች፣ እሱ ኢትዮጵያ። አሁን ያው እንግዲህ ፈጣሪ ከረዳቸው ከኔ የተሻለ ያገኛሉ ማለት እኔ ያየሁትን ህይወት ላዩ ይችላሉ። አሁን ነገሮች ከተስተካከሉ እና ጥሩ ከሆነ ማለት ነው ወደ ሀገር የሚሄዱ ነገር ከተስተካከሉ ወደ ሀገር ከገባ ማለት ነው።
ለልጅ ልጆቻችን ስደትን አናወርስም፣ ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ ሌላው ስደተኛ።
ስደት ለልጅ አውርሳ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበደ። ስለዚህ ወደ ሀገር ቤት የመመለስ ጥያቄ ነው እንግዲህ ለሚቻሩ የሰጥ ነው። ወደ ሀገር ቤትም ራሱ በሄደን የት እንደምናርሱ ምን እንደምንሆን ራሱ አናውቀው።
በጅቡቲ የኤፌድሪ ልዩ መልእክተኛና ባለሙሉ አምባሳደር ሻሜቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን ዩኤንኤችሲአር ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸውልናል።
በዩኤንኤችሲአር ስር ያለው ስደተኛ በህጉም የአንድ ሀገር መንግስት በ50 ሜትር ክልል ውጭ መጥፋት የማይችልም ኦልሬዲ አንደ ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው። አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል። ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል እንጂ በእኛ የተያዘ ያለ
ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይስ
ዩኤንኤችሲአር ነው። ይህንንም ችግር ስለሆኑ ከኢትዮጵያዊ ወላጅ እናትና አባት የተወለዱ ስለመሆናቸው ዩኤንኤችሲአር ቤት ሰርቲፊኬት በጅቡቲ ሆስፒታሎች ናቸው ሚችው የጅቡቲ መንግስት ቤት ሰርቲፊኬት ሲሰጥ ፋሚሊ መሆኑን
በጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ።
የጥገኛ ጠያቂ ኢትዮጵያውያንን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው ይዘገየው። ከኢትዮጵያ መንግስት ጋር ስለ ጉዟቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ ሀገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ሕይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ ዓመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ ሀገራቸው እንደሚገቡ ተስፋ አደርጋለሁ።
በጅቡቲ በዩኤንኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል።
ከኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው። ስለ ማንነታቸው የምንጠራጠረው ነገር የለም። በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR በድረገጹ ባወጣው የቅርብ መረጃ መሰረት ከ27,000 የሚበልጡ ጥገኝነት ጠያቂዎች በጅቡቲ ይኖራሉ። ጥገኝነት ጠያቂዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሶማሊያ፣ ከቅርብ ዓመታት ወዲህ ደግሞ ከየመን የተሰደዱ ናቸው።
የስደተኞችንና የተፈናቃዮችን ወደ ሀገርና ወደ ኖሩበት ቀየ በፈቃደኝነት መመለስ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCRም ዓለም አቀፉ የፍልሰት ድርጅት IOMም እንዲሁም የኢትዮጵያ መንግስት ራሱም የሚያበረታቱት ውሳኔ ነው። ክትትላችንን እንቀጥላለን። መስታወትን ለዘገባው አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። የዚምባብዌን ፕሬዝደንታዊ ምርጫ ተከትሎ በተካሄደ የተቃዋሚዎች ሰልፍ ላይ ቢያንስ 7 ሰዎች የተገደሉበትን ተኩስ አስመልክቶ ምርመራ ተጀምሯል። በጥቃቱ የተጎዱና የቆሰሉ ይካሳሉ የሚል ተስፋ ማድረጋቸውን ጠቅሶ ሪፖርተራችን ኮሎምበስ ማሁንጋ ከሐራሬ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
በተቃውሞ ሰልፉ ላይ በአውቶማቲክ መሳሪያ በተተኮሰ ጥይት ተመቶ የቆሰለው ኤድሪያን ሙንጄሪ ነፍሴ በመትረፏ እድለኛ ነኝ ይላል። የ31 ዓመቱ ኤድሪያን እንደ አውሮፓውያን አቆጣጠር ነሐሴ 1 ቀን በጸጥታ ኃይሎችና በተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ላይ በተተኮሰ ጥይት ቀኝ እጁ ላይ ተመቶ ቆስሏል። የዚምባብዌን የድህረ ምርጫ ሁከት በተመለከተ ምርመራ የሚያካሂደው ኮሚሽን ፊት ቀርቦ በሰጠው ቃል ወታደሮች የተቃዋሚ ፓርቲ ደጋፊዎች ላይ ጥይት ሲተኩሱ ተመልክቻለሁ ብሏል። የምስክርነት ቃሉን ከሰጠ በኋላ ቪኦኤ አነጋግሮት ነበር።
በስርዓቱ በጠቅላላ ምርር ብያለሁ። ካሳ ይከፈለኛል ብዬ አስባለሁ። ምክንያቱም አሁን በእጄ ምንም ነገር መስራት፣ ከበድ ያለ ነገር ማንሳት አልችልም። የሚሰጠኝ ካሳ የደረሰብኝን ጉዳት የሚያካክስ ይሆናል ማለት ሳይሆን በቃ መኖር እንድችል እንጂ።
የሀገሪቱ ፕሬዚደንት ኤመርሰን መናንጓጓ ናቸው ነጻ መርማሪ ኮሚሽኑን ያቋቋሙት። የሚመሩትም የቀድሞው የደቡብ አፍሪካ ፕሬዚደንት ጋሌማ ሞትላንቴ ናቸው። ኮሚሽኑ ቢያንስ 7 የተቃውሞ ሰልፈኞች ስለተገደሉበትና ብዛት ያላቸው ስለቆሰሉበት ጥቃት በ3 ወር ጊዜ ውስጥ ምርመራውን አጠናቆ ሪፖርት እንዲያቀርብ ተጠይቋል። ተቃዋሚዎች ሰልፍ የወጡት በሐምሌ ወር የተካሄደው ፕሬዝደንታዊ ምርጫ ውጤት ይፋ እንዲደረግ በመጠየቅ ነበር። መንግስቱ እንደሚለው ፖሊሶች ሰልፉን መቆጣጠር ከአቅም በላይ ሲሆንባቸው የጦር ሰራዊቱን እርዳታ ይጠይቃሉ። ማንኛው ነው ተኩስ ከፍቶ ሰው የገደለውና ያቆሰለው? የጦር ሰራዊቱ በጉዳዩ ላይ እስካሁን ድምፁን እንዳጠፋ ነው። ያ ጥቃት ከደረሰ ከሁለት ቀናት በኋላ ፕሬዝደንት መናንጋጓ በምርጫው ማሸነፋቸው ይፋ ተደረገ። የተቃዋሚው የዲሞክራሲያዊ ለውጥ ንቅናቄ ቃል አቀባይ ጄኮብ ማፉሜ የኮሚሽን ምርመራ የሚባለው ከይስሙላ የሚያልፍ አይደለም ይላሉ።
And for serious people to continue hearing testimony about how people demonstrated
ሁኔታውን በደንብ ለሚገነዘበው ህዝብ በተከታታይ የሚያሰሙት ሰልፉ እንዴት ነው የተከናወነው? ሰልፈኛው እንዴት ነበር ሐሳቡን የሚገልጸው? በዛ ላይ የሚሰጠውን የምስክርነት ቃል ነው። ዋናው ወሳኙ ጉዳይ ግን አልተነሳም። ማን ነው ጦሩን ያዘመተው? ማን ነው የእውነት ጥይት አስታጥቆ የላከው? ማን ነው ተኩስ ብሎ ትዕዛዝ የሰጠው? ማን ነውስ ተኩሶ ሰው የገደለው? ይሄ ነው መጠየቅ ያለበት። ያ ሲሆን የሚመለከታቸው ሰዎች በወቅቱ ምን እያሰቡ ነበር? የተሰጣቸው ትዕዛዝስ ምን ነበር የሚለውን ለመጠየቅ ይቻላልና። ፕሬዝደንት ሙትላንቴ በዚህ የኩምክና ትርኢት ስማቸውን ማስጠራታቸው ያሳፍራል።
የቀድሞው የደቡብ አፍሪካ ፕሬዝደንት ማለትም የኮሚሽኑ ሊቀመንበር በበኩላቸው በተያዘው ምርመራ ውጤት መገኘቱ አይቀርም ብለው ተስፋ እንደሚያደርጉ ነው የሚናገሩት።
Our tasks will be as follows: to identify the actors and their leaders.
ኃላፊነታችን ተዋናዮቹን ለይቶ ማወቅ ነው። የመሪዎቹ ስትራቴጂ ምን ነበር? ለድርጊቱ ያነሳሳቸው ምክንያትስ ምንድነው? የሀገሪቱ ፖሊስ ሰራዊት ህግና ስርዓትን ለማስጠበቅ ያለው ኃላፊነት ምን ያህል ነው የሚለውን እንመረምራለን። ህግና ስርዓትን ለማስከበር የጦር ሰራዊቱን መጥራት ለምን አስፈለገ? የተወሰደው ርምጃ የህዝብን ደህንነት ለመጠበቅ ህግና ስርዓትን ለማስከበር ተገቢ በሆነ መጠን ነበር ወይ? እናጣራለን።
ከኮሚሽኑ ካሳ የሚጠብቁት ታዲያ ተቃዋሚ ሰልፈኞች ብቻ አይደሉም። አንድ ከፍተኛ የገዢው ዛኑ ፒኤፍ ፓርቲ ባለስልጣን $100,000 የሚያወጣውን አውቶቡስን በፓርቲያችን አርማ አሸብርቆ ስለነበር ተቃዋሚ ሰልፈኞች አጋይተውብኛል ሲሉ ለኮሚሽኑ ቃላቸውን ሰጥተዋል።
ክብራትና ክብራን አድማጮች፣ ከዚህ በሳምንት 7 ቀን ከመተላለፍላችሁ መደበኛ ስርጭት በተጨማሪ በየዕለቱ ከምሽቱ 2 ሰዓት ከ2 ሰዓት ተኩልም ጋቢናን እንድታደምጡን ጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲናው በተጨማሪም በእጅ ስልካችሁ voa.hon.mobi ላይ ታገኙናላችሁ።
አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ42 ደቂቃ ነው። የምናስተናግዳችሁ ሰሎሞን አባተና
አዳነች ፍሳዬ ነን።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ስኪፕ ሲስክ ቴክኒሻኑ ነው። የማህበራዊና መገናኛ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ሙዚቃን ጋብዛችሁ
የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ውድሽ ውድ ወድሻለው። እንደ ጽጌረዳ እንደ አደይ አበባ እንደ ከርቤ ብርቱ እንደ ሎሚ ሽታ አበባ እንዳየን እኔ ወድሻለሁ። ፍቅርሽን በፍቅሬ በፍቅርሽ ልቅመሰው። ጡት እንዳየ ሕፃን ወተት እንዳማረው ጠጋበይ ዘመዴ።
ግጥም ገብረ ክርስቶስ ደስታ፣ ድምፃዊ ሚካኤል በላይነህ እኔ ወድሻለሁ። እናመሰግናለን። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ44 ደቂቃ ሆነ። ወደ ተከታዩ ዝግጅታችን እናልፋለን።
ባህልና ማህበረሰብ ተከታዩ ዝግጅት ነው። የፊዚክስ ሊቁን አልበርት አንሽታይን
የመጽሐፍ ርዕስ The Reason for Life የፊዚክስ ሊቁን አልበርት አንሽታይንን፣ የሥነ ልቦና ጠቢቡን ሲግመንድ ፍሮይድን፣ ዕውቁን ደራሲ ፊዮዶር ዶስታየቭስኪን፣ ስመጥሩን ብዕረኛ ሊዮ ቶልስቶይን፣ የሕይወት ፍልስፍና እና እምነት የሚመረምር መጽሐፍ ነው። በመጽሐፉ ጭብጦችና የሕይወትን ትርጓሜ በሚፈትሹ ጥያቄዎች ዙሪያ ከደራሲው ከዶክተር ዋልተ ንጉሥ ዳርጌ ጋር የተጀመረ ወግ የመጨረሻ ክፍል ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው አወያዩ። የውይይታቸውን ያለፈ ሳምንት ክፍል ከገታበት ሐሳብ መለስ ብሎ በሚያስታውስበት ጥያቄ ይነሳል አሉላ ለዚህ ምሽት ተከታይ ክፍል።
ዶክተር ዋልተ ንጉሥ፣ ይሄ የሰው ልጅ የመኖር ዓላማ ወይም የሕይወት ትርጉም ቀደም ብለን እንዳነሳ ነው በዘመናት ውስጥ በተለያዩ ጊዜያት በተለያዩ ሰዎች በተራውም በተጠበበውም ይነሳሉ። በኪነ ጥበብ ስራዎች እንመለከተዋለን። ያለቀ መልስ የሚገኝለትም አይመስለኝም። ጥያቄውም ይቀጥላል፣ መልስ ፍለጋውም እንዲሁ። ነገር ግን አንዳንድ ጊዜ ከሌላ ጊዜ በበለጠ ጥበቅ አድርገን እንድንመለከት እንድንጠይቅ ያደርጋሉ። ይልቁንም የበረታ የኑሮ ጫና፣ የበረታ የተሳከረ ሁኔታ ውስጥ መግባት እነኝን ጥያቄዎች በቅጡ እንድንመረምር፣ ስለ ራሳችን የበለጠ እንድንረዳ፣ እንድናውቅ ይጋብዛሉና እስኪ ከእነኚህ ታላላቅ የጥበብ ሰዎች ምሁራን እንንጠቅና የራሳችን እናድርገው፣ በተራው ሰው አይን እነኚህን ጥያቄዎች እናንሳ። ለምን ተፈጠርኩ? ቀደም ብላ ያነሳው ጥያቄ ይነሳል። ምንድነው ትርጉሙ? ምኖርለት ይነሳል። እነኚህን መጠየቅ በቻልን ቁጥር ደግሞ ምናልባትም የተሻለ ሰው የመሆን እድል ይሰጠን ይሆናል ተብሎ ይታሰባልና አንተ እንዴት ታየዋለህ? ከእነኚህ ምሁራን ውጪ እንደ አንድ ሰው እንደ ግለሰብ፣ ይልቁንም ደግሞ ማህበረሰብ ውስጥ በሚታዩ ቅራኔዎችና ግጭቶች አይን እንዴት ትመለከተዋል? ይህን ጥያቄ ምን አይነት ጥያቄዎችን ሰዎች ማንሳትስ፣ መመርመርስ፣ ማዛመድስ አለባቸው ካሉበት ነባራዊ ሁኔታ ጋር?
ይሄ ጥያቄ ይገርማል፣ እኔ በጣም ፐርሰናል የሆነ ጥያቄ ነው። መግቢያችን ላይ እንደተነጋገርን ከዛሬ 18 ዓመት በፊት ከኢትዮጵያ ወደ ጀርመን ሀገር ለትምህርት መጣሁኝ። ጀርመን ሀገር ማስተርሴን ከሰራሁኝ በኋላ የፒኤችዲ የመስራት እድል አገኘው። ከዛ በኋላ ደግሞ በአንድ ዩኒቨርሲቲ የማስተማር እድል ሳገኝ በሶስቱም ዩኒቨርሲቲዎች ውስጥ እኔ ማርበ በነበርኩበት ጊዜ ጥቁር ከአፍሪካ እኔ ብቻ ነኝ። አሁን እኔ በማስተምርበት ዩኒቨርሲቲ እኔ ብቻ ነኝ ከአፍሪካ በመርመር ደረጃ። በተማሪ ራሱ አሁን ከአፍሪካ በኤሌክትሪካልና በኮምፒውተሩ ጥቁሮች አላውቅም። ይሄ ብቻ ሳይሆን በጀርመን የሚበዙት የሚታወቁት በስደተኝነት እና የሚበዛው ሰው እንደዛ ነው የሚያየኝ። ኢቨን በዩኒቨርሲቲ ውስጥ ስማርም ሳስተምርም የመጀመሪያው ኢሜጅ የሚስሉት እኔ ስደተኛ እንደሆንኩ ነው። እንደ ማንኛውም ስደተኛ ነው የምታየው። እና እንደዚህ አይነቱ የቀን ተቀን ልምምድ ማን ነኝ እኔ የሚለውን ጥያቄ ሳልወድ እንድጠይቅ ያደርገኛል።
ጎላ ያደርገዋል።
አዎ፣ ማን ነኝ እኔ? ለምንድን ነው የምኖረው? ለእኔ ግድ የሚለው አለ ወይ? የኔ መኖር ለሌላው ሰው ልዩነት ያመጣል ወይ? እኔ ስለ ራሴ ከራሴ ጋር ታርቅ ያለሁ ወይ? በራሴ በገጽታዬ ይሁን በምኖርበት ኑሮ ታርቅ ያለሁ ወይ? ተቀብዬው ነው ወይ የምኖረው? አዎ የሚለው ነገር በየቀኑ የምጠይቀው ነገር ነው። እና እምነት ሳይኖረን ማን ነኝ እኔ የሚለውን ነገር ሳንመልስ የምኖርለት ነገር ለምንድን ነው ብዬ ሳልመልስ መኖር አልችልም።
ማን ነኝ እኔ የምኖርለት ምክንያትስ የሚለውን ትልቁን ጥያቄ ሳልመልስ መኖር አልችልም ነው ያልከው ዶክተር ዋልተ ንጉሥ። ይህን ሀሳብ የሚያውጠነጥኑ ብዙዎች ዘንድ በተለያየ መንገድ ጥያቄውም መልስ ፍለጋውም ትርጉም ላለው ሕይወት እንደ አይነተኛ መንገድ ዘይቤም ተደርጎ ይታያልና የነኝን ታላላቅ ሰዎች አስተሳሰብ ዘዬና መንገድ በቃኝህበት መልኩ እስኪ ደግሞ ያንተን መንገድ ገፋ አድርገህ በጨረፍታ አሳየን።
በየቀኑ እነዚህን ጥያቄዎች እንደ አዲስ ባልመልስም እያረጋገጥኩኝ እመልሳለሁ። እኔ የክርስትና እምነት ተከታይ ነኝ። የክርስትና እምነት በጣም በሚያስደንቅ መልኩ ለህይወቴ ከፍተኛ ማረጋገጫ ሰጥቶታል። በእግዚአብሔር አምሳል የተፈጠርኩ ሰው ነኝ። እግዚአብሔር ቅድም አይንስታይን እንዳለው በጣም በሚያስደንቅ አእምሮ፣ በሚያስደንቅ ስርዓት፣ በሚያስደንቅ የሂሳብ ቀመር ነው ምድርን የሰራው እና ከዛ በላይ ደግሞ ከየትኛውም ፕላኔት ይበልጣል ይላል ሰው በዩኒቨርስ ላይ ከምታገኘው
በረቂቅነቱ።
አዎ ከየትኛውም እንደውም ፕላኔት አይደለም እሱ የሚለው ይቅርታ፣ ከየትኛውም የሶላር ሲስተም ኮምፕሌክሲቲ ብታየው አንድ ንብ ትበልጣለች ይችላል። የአንድ ንብ አሰራር በጣም እሱ ያስደንቀዋል አይንስታይንን። እና ለእኔ ይሄ ትልቅ ምክንያት ነው። በእግዚአብሔር አምሳል የተፈጠርኩ ፍጥረት ነኝ። እዚህ አሁን በጀርመን ጎዳናዎች ላይ ስመላለስ ሰው ባያቀኝም እንኳ ያ ጥቁር ሰው ቢሆን መጠሪያዬም እንኳ እኔ በእግዚአብሔር አምሳል የተፈጠርኩ ነኝ። ደግሞ ወደ ክርስትናው ስትመጣ የልዑል እግዚአብሔር ልጅ በመስቀል ላይ ለኔ ሞተልኝ ሰው ነኝ የሚለው ትልቅ ማረጋገጫ ይሰጠኛል። ለምኖርበትም ነገር ደግሞ አሁን ቅድማ ከዶስቶየቭስካ በጣም ነው መስማማው፣ ነጻነትን በፈቃድ መስጠት ሰው ሳይን ብዙ ነገር ማድረግ ሲቻል ሰው ሳይን መስረቅ ይቻላል፣ ሰው ሳይን መወስለት ይቻላል፣ አያረጋግጥም ብሎ መዋሸት ይቻላል፣ ስለ ራሴ የተለያየ ግምት ለሰው አቅርቦ መስጠት ይቻላል። እና የሁሉ ሲቻል በፈቃድ ግን መስጠት ይሄ ነው ትልቁ ነጻነት ብዬ ነው የምገምተው። እና በዚህ መረዳት ነው እኔ እንደ ግል ስለጠየቀኝ ነው የምነግርህ።
የግሉም ነው ከፍልስፍና ካስተሳሰብ ራቅ ያለ ዘመንና ቦታን ከሚወክል እምነት ይልቅ የበለጠ ለአድማጮቻችን የራስ የሆነውን ነገር እንድናመጣም ይረዳልና አመሰግናለሁ። ይህን መሰረታዊ ጥያቄ ለመጠየቅ የግድ መራቀቅ እንደማይጠይቅ እንስማማና ማንኛውም ሰው ትርጉም ያለው ሕይወት እንዲኖር ተግቶ መስራት ያለበት መጣር ያለበትን ያህል መሰረታዊ የሆኑ ያልተዛነፉ ሌሎችን የማይበድሉ ነገሮች ውስጥም ለመኖር መፈለግ ብዙ እውቀት የሚጠይቅ አይመስለኝም መሰረታዊ ነውና። ነገር ግን አንዳንድ ጊዜ የፍልስፍናው አስተሳሰብ ቀደም ብለን የምናነሳቸው ምሁራዊ ጥያቄዎቹ የጥናት ጥያቄዎቹ ከቀለም ቁጥር ጋር ተያይዘው የሚነሱትን ያህል መማር ብቻውን ሲያድንም አናይም፣ እውቀት መኖሩ ብቻውንም ሲፈታቸው አናይም። አንዳንዴ ቀለም በቆጠረው ፊደል በለየው ብሶ እናያለን። እስኪ መልከት ታደርጋለህ?
ይብሳል፣ እውነት ነው። ለእኔ ትልቁ ችግር ምንድን ነው? ያሁን በመጽሐፌ ላይ እግዚአብሔር በሰው ህይወት ውስጥ ያለው ቦታ ከዛ ደግሞ የሰው ህይወት እንዲህ ነበረ ቅደም ተከተሉ እና ለእኔ የመጀመሪያውን ጥያቄ ሳንመልስ የእኔ ባለቤት ማን ነው የሚለውን ጥያቄ ሳንመልስ የሁለተኛውን ብንመልስ ትርጉም አይሰጥም። ምክንያቱም ዶስቶየቭስኪም የሚለው ይሄንን ነው፣ እግዚአብሔርን ከቀመሮቻችን ካወጣን ሁሉ ኢኩዌሽኖች ኮላፕስ ያደርጋሉ ይላል። በቃ በምንም ተአምር ሌላውን ሰው ማሳመን አትችልም፣ የምትኖረው በዚህ ምክንያት ነው ብለህ እግዚአብሔርን ካወጣው። የኔ ባለቤት ግን እግዚአብሔር ነው የሚለውን ነገር ስታይ አንደኛ ለእግዚአብሔር ተጠያቂ ትሆናለህ። ይጠይቀሃል እግዚአብሔር ለምን እንዲያረክ እባላለሁ ብለህ ታስባለህ። ሁለተኛው ነገር ደግሞ እግዚአብሔር አለልኝ ማለትን ትችላለህ። እኔ ከምቀድም ወንድሜ ይቅደም ብትለው በቃ ለኔ እግዚአብሔር ያስብልኛል። እና እግዚአብሔር በህይወታችን ቦታ መኖሩ ሳንናወጥ እንድንኖር ለሌላውም ፌር እንድንሆን ያስገድደናል። መስረቅ አያስፈልገኝም፣ ግን እግዚአብሔርን ከኩዌሽኑ አውጣውና ህይወት የምታመጣብን ተግዳሮት እስቲ ው በየቀኑ ህመም አለ፣ ማጣት አለ። ያኔ ማንም ሰው የማያስብልህ ከሆነ የመጀመሪያው ጥያቄ በቅጡ አለመመለስ ይመስለኛል ለብዙ ነገሮቻችን።
በአንጻሩ ደግሞ ከእምነት ጋር የተያያዙትን ነገሮች ደግሞ በተቃራኒው ለመመልከትን ሞክር። ዶክተር ዋልት ንጉስ፣ አንዳንድ ጊዜ መሰረታዊ የእምነት መርሆችን መከተል መለማመዱ፣ ስለ እምነትም ቅድም ከእምነት ጋር ተያይዘው ስለሚነሱ ስለ ፈጣሪ ማንነት፣ ስለ ግንኙነታችን ማወቁ እንደሚረዳ ግልጽ ያደረግከውን ያህል መንፈሳዊ ሳይሆኑም ቀናውን መንገድ መከተልም አለና ምናልባትም አንዱን ሲያነሱ ሌላውን መጣል እንዳይሆን በሱስ መንገድ በምርምር ስራዎችም እንደተመለከትከው የህይወት ግንዛቤህንም አሁን እንደምታካፍለን የግድ መንፈሳዊ ሳይሆኑም ጤናማ ህይወትን ለመምራት የሚቻልበትን መንገድ ማወቅ ይችላሉና ሰዎች።
እውነት ነው። አሁን ከፍሮይድ በስተቀር ሶስቱን ሰዎች ፊሎሶፊ ስታይ አይንሽታይን በእግዚአብሔር በሰው ጣልቃ አይገባም ብሎ ያምናል፣ ኢምፐርሰናል ነው ብሎ ያምናል አይደል? ግን ሶስቱንም ያስማማቸው ነገር ምንድን ነው? የሰው ልጅ ሰላም የሚያመጣለት ለራሱ ሃርመኒ ሊያመጣለት የሚችለው ነገር ባልንጀራውን እንደ ራሱ አድርጎ ሲወድ ነው ይላል። ይሄ አሁን ሃይማኖታዊ መሆን አያስፈልገው። ምክንያቱም አሁን የኢሮፒያን ፖለቲክስ ብታየው የሚበዙቱ መንፈሳዊ የምትላቸው አይደሉም፣ ግን ከማጣት ብዙ ተምረዋል። አሁን እስከ ሁለተኛው ዓለም ጦርነት ድረስ ብዙ ነገሮችን ኤክስፐሪመንት አድርገዋል። በሶሻሊዝም ሞክረዋል፣ በኮሚኒዝም ሞክረዋል፣ በናሽናል ሶሻሊዝም ሞክረዋል። ሁሉ ነገር አይተውት ብዙ ዋጋ አስከፍሏቸዋል። እና በቃ የመጨረሻው ነገር ወደ ሰላም የሚያመጣን መከባበር ነው። ይሄ ሌላው ሊያደርግብህ የማትፈልገውን ነገር አንተም ሌላው ላይ አታድርግ የሚለውን ነገር እንደ ወርቃማ ስርዓት አይተውታል። እና ይሄው ደግሞ እየሰራላቸው ነው። አትሊስት እስካሉበት ሁኔታ ስታይ ሰላማዊ ናቸው። እኛ ቀኑ ሙሉ የትም ገብተን እንውላለን፣ ማታ አምሽተን እንገባለን። ህጻናት ልጆች እስከ ምሽቱ 5-6 ሰዓት ውጭ ቆይተው ይመለሳሉ። ምንም አይሆኑም። ሰርቶላቸዋል ልፈልጌ ነው። እና ባልንጀራን እንደ ራስ መውደድ ሃይማኖታዊ መሆን አያስፈልግም።
ይሄ ተለዋዋጭ ሁኔታዎች በዓለም ውስጥ የሚታዩ ምናልባትም የአኗኗር ዘይቤያችን የሚቀይሩ የሚመስሉ መሰረታዊ ጥያቄዎች እንዲነሱ የሚያደርጉ ስደትን የመሳሰሉ ፍልሰት በስፋት እናያለን። አሁን ከመካከለኛው ምስራቅ ወደ አውሮፓ እየጎረፉ ነው። አንዳንድ ስርዓቶችን እያስለወጡ ነው። በዩናይት ስቴትስም የፖለቲካ ሁኔታ ከዚህ ቀደም ታይቶ በማይታወቅ ማለት የሚያስችል የቅርብ ጊዜ ታሪክን ነው የማነሳው። እየተለወጡ ባሉበት አንዳንድ ጊዜ በቀቢጸ ተስፋነት ሳይሆን እንደው ከንቱ ነው ለሁሉ ነገር መሯሯጥ፣ ለግል ብልጽግና ከሚገባው በላይ መሯሯጥም ከንቱ ነው የሚለውም ጥያቄ ቅድም ከምናነሳው የህይወት ትርጉም ጋር ተዛምዶ ይታያልና ለግል ጥቅም ሲባል የሚሮጠውንም ገደብ እንዲበጅለት ሰዎች እንዲመለከቱ በዚህ በመጽሐፍ The Reason for Life ለህሉና ምክንያት በሚጠይቀው መጽሐፍ ቅኝት እንዴት ታየዋለ?
እኔ በሁለት አይነት ነው የማየው። አሁን የፍልሰትን ወይንም ስደትን ስታይ እና ወደ አሜሪካ ስትመጣ ደግሞ ይሄ አምባገነንነት እየተባባሰ መምጣቱ፣ የአሜሪካ ትልቁ ችግር ሰዎች የሌላውን አለማወቅ ይበዘብዙታል፣ ኤክስፕሎይት ያደርጉታል። ትልቁ የአሜሪካ ችግር እኔ የሚመስለኝ ምንድን ነው፣ አብዛኛው ሰው ሃይማኖተኛ ሰው ነው፣ ግን ሃይማኖት እንደዚህ ነው ወይ የሚለው ብሎ ነገሮችን ለመመርመር ፈቃደኛም አይደለም። ራሱ ይሄ የመልቲሚዲያው ዓለም የቴሌቪዥኑ የሚያመጣው ሰዎችን ከእውቀት እንዲነጥሉ እያደረገ ስላመጣ የዛ ኮንሲኩዌንስ ነው አሁን ትልቁ ችግር ብዬ የማየው። እውቀት ደግሞ የሚመጣው ነገሮችን በቅጡ በመፈተሽ በቅጡ በመመርመር ነው። እና በእርግጥ የአፍሪካንም ወደ ሚድል ኢስትም ስትመጣ የስደቱ ትልቁ ችግር ምንድን ነው? ሰዎች መብታቸውን አለማስከበራቸው ነው።
ዲክቴተርሽፕ
ለሚበዛው ሰው ነጻነት፣ ለሚበዛው ሰው ፍትህ የተወሰኑ ሰዎች መቸገር አለባቸው። ነጻነት ዝም ብሎ በነጻ የሚመጣ ነገር አይደለም። እና ትልቁ ችግር በቃ የእውቀትና የመድፈር ችግር ነው ብዬ ነው የማየው።
እንደው ዘና ባለው ስሜት ውይይታችን እንቋጭ፣ የቀረው አንድ ደቂቃ ነው። ዶክተር ዋልተ ንጉስ በጥናትና በምርምር ሰፊ ጊዜን እንደሚያሳልፍ ሰው በምርምር ስራዎች ውስጥ ጊዜ እንደሚያጠፋ ሰውና ይልቁንም ደግሞ የጥናት ስራዎችንም ሆነ ይህን የመሰል ልቦለድ ስራዎችን አላነሳንም ጨምሮ በርከት ያሉ ስራዎችን አውጥተሃልና በመጽሐፍ ከመጽሐፍ ጋር ከጥናት ጋር በተገናኘ እንደሚያሳልፍ ሰው ብቻ ሳትሆን የህይወትንም ለዛ ለማጣጣም ለራስ የፈቀድክ ይመስላል። አንዳንድ የህይወት ምልከታን የሚመለከቱ ጽሁፎች እንደተመለከትኩት ያንንም ማመጣጠን ይቻልክ ይመስላል። በሱን ቋጨው። ምን ይመስላል የኑሮ ሁኔታ? ለኑሮ ያለህ አቀራረብ ምን መልክ አለው?
ከህይወት ጋር ፍቅር ይዞኛል ብል በቃ ደስ ይለኛል። ከህይወት ጋር እያንዳንዷን ቀን የምወደው ነገር እያደረግኩ ማሳለፍ እወዳለሁ። መሮጥ እወዳለሁ፣ መዋኘት እወዳለሁ። ዊንተር ሲሆን ወደ አልፕስ ሄደን ከልጆች ጋር እስኪ እናደርጋለን።
የበረዶ ሸርተት
በበረዶ እንሸራትታለን እና አዎ ይሄ ነዋ ህይወት እኮ ኃላፊ ናት። ስለዚህ እያንዳንዷን ቀን አጣጥመህ ስታሳልፈው ህይወት ትርጉም እያገኘ ይመጣል። በዛ ልኩ ደግሞ ግዴለሽ ከሆንክ ደግሞ ነገ የሚባለው ነገር አይኖርም። ዛሬ ካልተዘጋጀህ ነገ የሚባለው ነገር ዛሬ ነው የሚዘራው።
ልክ ነው። ከህይወት ጋር ፍቅር የሚያጓጓ የሚጋባም ስሜት ይመስላል። እነኚህ በታላላቅ ሳይንሳዊ ስራዎቻቸው የሚታወቁ ነገር ግን የግል አመለካከታቸውና ፍልስፍናቸው ከአምላክ ጋር ያላቸው ግንኙነት በጥልቀት ያልተመረመረ ነው በሚል መንፈስ ስራዎቻቸውን ዳሰ ለዛሬ ለእኛ እንደሚሆን ምናልባትም በዚህ ሰዓት የሚከታተሉ ታዳሚዎቻችን ከራሳቸው ጋር እንዲያዛምዱ ላቀረብካቸው ሀሳቦች ለጊዜ አመሰግናለሁ። ወደ አገርህ መመለስህ ነው ሁለተኛው አገርህ። ከህይወት ጋር ፍቅር ወድጄዋለሁ። እግዚአብሔር ይስጥልኝ ዶክተር ዋልተ።
አመሰግናለሁ አሉላ ስለጋበዛችሁኝ። እዚህም ደግሞ መጥቼ በጣም እንደ ቤተሰብ ስለተቀበላችሁኝ፣ አንተንም በአካል ማግኘቴ በጣም በጣም ደስ አሰኝቶኛል። ዛሬ ከብዙ ጊዜ ጀምሬ በድምፅ ማውቃቸውን እነ ትዝታን እነ ሰለሞንን እንደዚህ ደግሞ ማግኘት አመሰግናለሁ።
አሉላን እንዲሁም ዶክተር ዋልተ ንጉስን እናመሰግናለን። እኛም ከዚህ ከስቱዲዮ ክቡራትና ክቡራን ዝግጅታችን ወደ መጠናቀቁ ነው። አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ65 ሳንቲም ነው። በኢትዮጵያ ብሔራዊ ባንክ የአርብ ጥቅምት ሁለት ዝርዝር መሰረት ዌብሳይቱ nbe.gov.et ላይ የሰፈረ ነው። 18 ምንዛሪዎችን እዚያው ዌብሳይት ላይ ማግኘት ይቻላል። በተጨማሪ የባንክ መሸጫ ዋጋ 28 ብር ከ21 ሳንቲም ነው። እንዲሁም የአንድ በርሜል ድፍድፍ ዘይት ዋጋ 80 ብር ከ05 በብሬንት እንደዚሁም በኒውዮርክ ዋጋ 69 ዶላር ከ75 ሳንቲም ነው። የ99.96% ጥራት ያለው የ24 ካራት ወርቅ ዋጋ ዛሬ 38 ስምንት ብር $38 ከ67 ሳንቲም ወይም 1122 ብር ከ82 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ከፊል ደመናማ ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሽየስ ይሆናል። ዝግጅታችን ተጠናቀቀ። Thank you.